The Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ጥቅምት 30 2008 ዓ ም ዝግጅታችን ጀመረ። ሰላም ጤና ይስጥልን፣ እንደምናምሽታችኋል።
ክቡራትና ክቡራን አድማጮች፣ የምሽቱ አስተናጋጆቻችሁ ሰሎሞን አባትና
ቆንጂት ታዬ ነን።
ባለፈው በተነጋገርንበት ምሽት ላይ አንድ ሱቅ ተቃጥለዋል። በውስጥ የነበረው ልጅ እንግዲህ አባቸዋት ሰው ጎቶ አምጦ ተጠርፈዋል። ልጁ አልተጎደም፣ ያው እንዳልነበረ ነው የሆነው።
አቶ ደስታ ላምቦሬ በደርባን ደቡብ አፍሪካ ከኢትዮጵያ ማህበረሰብ መሪዎች አንዱ ናቸው። በኢትዮጵያውያን ላይ ሰሞኑን እየደረሰ ነው ስለተባለ ጥቃት ማምሻውን ከነገሩን የተወሰደ ነው። ዘገባ አለን። ለአርዕስተ ዜናው ቆንጅት።
ሶማሊያ ከጨነገፉ መንግስታት ተራ ወጥታ በጥሩ የለውጥ ጎዳና ላይ ትገኛለች ሲሉ የተባበሩት መንግስታት የሶማሊያ ዋናው ዲፕሎማት ተናገሩ። ቡሩንዲ ከባድ ብጥብጥ አፋፍ ላይ ነች፣ የጸጥታው ምክር ቤት አንድ እርምጃ መውሰድ አለበት ሲሉ የድርጅቱ የሰብአዊ መብት ከፍተኛው ባለስልጣን አሳሰቡ፣ የሚሉትን ይዘናል።
አሁን የሰዓቱ ዋና ዋና የዓለም ዜና ይቀርባል። ሶማሊያ ጨነገፉ ከሚባሉት ሀገሮች ተርታ ወጥታ ወደ ማገገም ባደረገችው የለውጥ ጉዞ በጥሩ ሁኔታ ተራምዳለች ሲሉ በሶማሊያ የተባበሩት መንግስታት ድርጅት ተጠሪ ኒኮላስ ኬይ አስታወቁ። ኒኮላስ ኬይ መጪው የአውሮፓውያኑ ዓመት 2016 ለሶማሊያ በበርካታ ግንባሮች አበረታች ይሆናል ሲሉ ለጸጥታ ጥበቃ ምክር ቤቱ ትናንት ተናግረዋል። የቪኦኤዋ ማርጋሪት በሽር ከኒውዮርክ ዝርዝሩ አላት፣ ሰሎሞን ክፍሌ ያቀርበዋል።
በሶማሊያ የዓለሙ ድርጅት ልዩ መልእክተኛ በመሆን ከሁለት ዓመታት በላይ የሰሩት ኒኮላስ ኬይ የመጨረሻውን ማብራሪያ ትላንት ለጸጥታው ምክር ቤት በሰጡበት ወቅት ሀገሪቱ ላለፉት 20 ዓመታት ግድም ስትገለጽበት ከቆየችው የትርምስ ሁኔታ እየተላቀቀች ነው ብለዋል።
ሶማሊያ በመጨረሻ የገጠሟት ችግሮች የመበታተን ሳይሆን ወደ አንድነት ለማምጣት የምታደርገው ጥረት ነው።
ኬ በመግለጫቸው ሶማሊያ የተለያዩ ግዛቶቿን ወደ አንድነት ለማምጣት የጀመረችው ሥራ እድገት እያሳየ መሆኑንና ሂደቱ በአፋጣኝ ከፍጻሜ እንዲደርስ አስገንዝበዋል። በሶማሊያ በመጪው ዓመት ይደረጋል ተብሎ የሚጠበቀው ምርጫም አንዱ አብይና ጠቃሚ ክንዋኔ ነው ብለዋል። ምርጫዎቹ በተያዘላቸው የጊዜ ሰሌዳ መካሄድ እንዳለባቸውና ከ2014ቱ ምርጫ በተሻለም ሁሉንም አሳታፊ እንዲሆን አሳስበዋል። በሶማሊያ የዓለሙ ድርጅት ልዩ መልእክተኛ ኒኮላስ ኬይ በገለጻቸው ባለፉት ሦስት ዓመታት ጊዜ ውስጥ በሶማሊያ የባህር ጠረፍ አንድም የንግድ መርከብ በወንበዴዎች አለመጠለፉን አስታውሰዋል። አሁንም በሀገሪቱ የማገገምና የለውጥ ሂደት ላይ እንቅፋት ሆኖ ያለው የአልሻባብ ነውጠኛው አሸባሪ ቡድን መሆኑን አስረድተው ቡድኑ ዛሬ ድረስ የመንግሥትና ሲቪል ኢላማዎችን ማጥቃቱን ቀጥሏል ብለዋል። አልሻባብ ከአንድ ሳምንት በፊት በአንድ ታዋቂ ሆቴል ላይ ያደረሰውን የቦምብ ጥቃትም በምሳሌነት ጠቅሰዋል። ይህ በእንዲህ እንዳለ ሶማሊያ ለማገገም የምታደርገው ጉዞ ረጅም እንደሚሆን ይገመታል። ከሕዝቦቿ 3,200,000 የሚሆኑት በሕይወት ለመቆየት የሚተማመኑት በውጭ እርዳታ ላይ ነው። የተባበሩት መንግሥታት ድርጅትም በዘንድሮ ክረምት ወቅት ይደርሳል ብሎ በተነበየው ከባድ ጎርፍና ድርቅ ሳቢያም ረሃቡ የከፋ እንደሚሆን አስጠንቅቋል።
ቡሩንዲ አጠቃላይ ብጥብጥ አፋፍ ላይ ደርሳለች ሲሉ አንድ ከፍተኛ የተባበሩት መንግስታት ድርጅት ባለስልጣን አስጠነቀቁ። የጸጥታ ምክር ቤቱ እርምጃ እንዲወስድም አሳሰቡ። የተባበሩት መንግስታት የሰብአዊ መብቶች ከፍተኛው ኮሚሽነር ትናንት ሰኞ ማታ ለጸጥታ ምክር ቤቱ ባደረጉት ንግግር በቡሩንዲ የመንግስት ተቃዋሚ ሰልፎች ከተጀመሩበት ካለፈው ሚያዝያ ወር ወዲህ ቢያንስ 240 ሰዎች ተገድለዋል፣ በየምሽቱ በየጎዳናው አስከሬኖች ተጥለው ይታያሉ ብለዋል። አብዛኛውን ሁከት የሚፈጽሙት ፖሊሶች፣ የደህንነት ኃይሎችና የገዢው ፓርቲ ሚሊሺያ መሆናቸውን የተናገሩት ኮሚሽነሩ ዛይድ ራአድ አልሁሴን ማንነታቸው የማይታወቅ የመንግስት ተቃዋሚዎችም ግድያ ይፈጽማሉ ብለዋል። ቀውሱ ወደ ብሔረሰብ ብጥብጥ ሊያመራ እንደሚችል ስጋታቸውን የገለጹት አል ሁሴን የጸጥታ ምክር ቤቱ ካሁን ቀደም የታዩ ዘግናኝ ሁኔታዎች እንዳይደገሙ ይከላከል ሲሉ ተማጽነዋል። እንደ አውሮፓውያን አቆጣጠር በ2005 ባበቃው የዚያች ሀገር የ12 ዓመታት የእርስ በርስ ብጥብጥ 300 ሺህ የሚጠጋ ህዝብ እንደተገደለበት የሚዘነጋ አይደለም።
በሌላ በኩል ደግሞ እዚያው ቡሩንዲ ውስጥ ያለው ሁኔታ አሳሳቢ ነው ሲሉ ሂዩማን ራይትስ ዋች የሚባለው ዋና መስሪያ ቤቱ ኒውዮርክ ዩናይትድ ስቴትስ የሚገኘው የሰብአዊ መብቶች ተሟጋች ድርጅት አንድ ባለስልጣን አሳስበዋል። ሊፈጠር የሚችለውን አደጋ ለመከላከል ዓለም አቀፉ ማህበረሰብ ፈጥኖ ጣልቃ እንዲገባም በድርጅቱ ውስጥ የተባበሩት መንግስታትና የቀውስ ጉዳዮች አማካሪ ፊሊፕ ቦሎፒዮን ጠይቀዋል። የዓለም ማህበረሰብ ቡሩንዲ ከቁጥጥር ውጭ እስክትሆን መጠበቅ የለበትም ብለዋል ቦሎፒዮን። የዚህ ዘገባ ዝርዝር በአብይ ርዕስ ይቀርባል።
በጦርነት የታመሰችው የመካከለኛ አፍሪካ ሪፑብሊክ ፕሬዝደንታዊና ምክር ቤታዊ ምርጫዎች እንደ አውሮፓውያን አቆጣጠር ታህሳስ 27 ለማካሄድ አዲስ የጊዜ ሰሌዳ ወጥቷል። ማጣሪያ ምርጫ የሚያስፈልግ ከሆነ ደግሞ ጥር 31 ቀን ይካሄዳል ብለዋል ባለስልጣናቱ። ምርጫዎቹ ከመካሄዳቸው አስቀድሞ ግን ህዝቡ በቀረቡ የህገ መንግስት ማሻሻያ አንቀጾች ላይ ታህሳስ 13 ቀን ድምፁን ይሰጥበታል። አንዱ የማሻሻያ አንቀጽ ወደፊት የሚመረጡ ፕሬዚደንቶች የስልጣን ዘመን በሁለት የአምስት ዓመት ስልጣን ዘመን እንዲወሰን የቀረበው ነው። ምርጫዎቹ ባለፈው ጥቅምት ሊካሄዱ ታቅዶ የነበረ ሲሆን በመዲናዋ በባንጊ ብጥብጥ በማገርሸቱ የተነሳ ነው እንዲዘገይ የተደረገው። ዓለም አቀፉ ማህበረሰብ ሀገሪቱን ያረጋጋ ይሆናል በሚል ተስፋ ባለስልጣናቱ በዚሁ የአውሮፓውያን ዓመት ምርጫውን እንዲያደርጉ ግፊት ሲያደርጉ ሰንብተዋል። መካከለኛ ምስራቅ አፍሪካ ከሁለት ዓመታት በፊት የሚበዙት አባላቱ ሙስሊሞች የሆነው ሽምቅ ተዋጊ ቡድን ሰሌካ ፕሬዚደንቱን ፍራንሷ ቦዚዜን ከስልጣን ካስወገደ ወዲህ በሁከትና በሃይማኖት ግጭት ስትታመስ ነው የኖረችው።
የማያንማር በርማም ተብላ ትታወቃለች። የምርጫ አስፈጻሚ ኮሚሽን የከትናንት በስቲያ እሁዱን ምርጫ ውጤቶች ይፋ ማድረጉን ሆን ብሎ እያጓተተ ነው ሲል የዲሞክራሲ ብሔራዊ ሊግ ፓርቲ ከሷል። እስካሁን ይፋ በሆኑት የድምፅ ውጤቶች መሰረት ተቃዋሚው ፓርቲ በጦር ኃይሉ የሚደገፈውን ገዢውን የልማታዊ አንድነት ፓርቲ በከፍተኛ ድምፅ ብልጫ እየመራ ነው። የተቃዋሚው ፓርቲ መሪዎች ዛሬ በአን ሳን ሱቺ መኖሪያ ቤት ስብሰባ ካደረጉ በኋላ የፓርቲው ቃል አቀባይ ሲናገሩ የምርጫ ኮሚሽኑ የድምፅ ውጤቶቹን እየበጣጠቀ የሚያወጣው የማጭበርበር ሙከራ ካልሆነ በስተቀር ትርጉም የለውም ብለዋል። ለበርካታ ዓመታት በወታደራዊ አገዛዝ ስር በኖረችው ሀገር በሩብ ምዕተ ዓመት ውስጥ የተካሄደ አሳታፊ ምርጫ በሆነው በእሁዱ ምርጫ ከ30 ሚሊዮን የሚበልጥ ሕዝብ ድምፅ ሰጥቷል። የኖቤል ተሸላሚዋ አን ሳን ሱቺ ዛሬ ለቢቢሲ በሰጡት ቃል ፓርቲያቸው ከፓርላማው መቀመጫ 75 ከመቶውን አሸንፏል ብለዋል።
ሩሲያ አትሌቶቿ በስፋት ጉልበት ሰጪ መድኃኒቶችን ይጠቀማሉ፣ ሀገሪቱም ይህን ጉዳይ ለመደበቅ እየሞከረች ነው ተብሎ የቀረበውን ውንጀላ ውድቅ አደረገች። ፖሊሲዎቼ የዓለም አቀፍ የጉልበት ሰጪ መድኃኒት ተጠቃሚነት አስወጋጅ ድርጅቱንና የዓለም አቀፍ ኦሎምፒክ ኮሚቴ ደንቦችን በጥብቅ የሚያከብሩ ናቸው ስትልም ሩሲያ ተሟገተች። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ዛሬ በሰጡት ቃል ለቀረቡት ውንጀላዎች ምንም ማስረጃ አልመጣም ነው ያሉት። ወርልድ አንቲ ዶፒንግ ኤጀንሲ ተብሎ የሚታወቀው ድርጅት ያቋቋመው ኮሚሽን ትናንት ሰኞ ይፋ ባደረገው ሪፖርት የሩሲያ አትሌቶች፣ አሰልጣኞች፣ ሐኪሞችና ራሱም የሀገሪቱ የአትሌቶች የጉልበት ሰጪ መድኃኒት ተጠቃሚነት አስወጋጅ ድርጅት ጨምሮ በዚህ ድርጊት ይሳተፋሉ ሲል ነው የወነጀለው። ያለፈው እንደ አውሮፓውያን አቆጣጠር 2014 ዓ.ም የተካሄደው የሶቺ ኦሊምፒክም የአትሌቶች የደም ምርመራውን ያካሄደው የሞስኮ ላቦራቶሪም እንዲሁ በዚህ ተግባር አለበት ብሏል ሪፖርቱ።
ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የእንግሊዝ ጠቅላይ ሚኒስትር ዴቪድ ካምረን ሀገራቸው በአውሮፓ ህብረት አባልነት ትቆይ ወይስ ትውጣ በሚለው ጥያቄ ላይ ውሳኔ ህዝብ ለማካሄድ እየተሰናዳች ባለችበት በአሁኑ ወቅት ህብረቱ በርካታ የለውጥ እርምጃዎች እንዲወስድ አሳሰቡ። ጠቅላይ ሚኒስትሩ ካቀረቧቸው ጥያቄዎች ውስጥ በዩሮ ተጠቃሚ ላልሆኑት የህብረቱ አንድ ሶስተኛ አባል ሀገሮች ጥበቃ እንዲደረግላቸው የሚለው ይገኝበታል። የአውሮፓ ህብረት በአንድ የጋራ ገንዘብ የሚሰራ ክበብ የሚሆን ከሆነ እኛ አንገባበትም ብለዋል ካምረን። ዜናው በቃ።
አድማጮች፣ ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ሄርትስ በ22 ሜትር ባንድ በ13865 ኪሎ ሄርትስ በ25 ሜትር ባንድ በ1240 በ1280 እና በ12140 ኪሎ ሄርትስ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፈው የማክሰኞ ጥቅምት 30 ምሽት ፕሮግራማችን ነው።
እንግዲህ መከላከያ ውስጥ ባላቸው ቀድሞ በነበረው ልምድ ሜሪት አገራችንም ለመጠበቅ ከትግራይ አመራሮች ሊኖሩ ይችላሉ። ይሄ ምን ማለት ነው? ሜሪት መጠበቅ ኢምፖርታንት ነው። ያ ማለት ግን ለወደፊት አይቀየርም ማለት አይደለም።
የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ቴድሮስ አድሃኖም ለጥያቄዎቻችሁ ከሰጧቸው መልሶች የተቀነጨበ ነው የሰማችሁት። የዝግጅቱ የመጨረሻ ክፍል በዚህ ምሽት ይቀርባል። አሁን የዕለቱ አበይት ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
ቡሩንዲ ውስጥ ያለው ሁኔታ አሳሳቢ ነው ሲሉ ሂዩማን ራይትስ ዋች የሚባለው ዋና መስሪያ ቤቱ ኒውዮርክ ዩናይትድ ስቴትስ የሚገኘው የሰብአዊ መብቶች ተሟጋች ድርጅት ባለስልጣን አሳሰቡ። ሊፈጠር የሚችለውን አደጋ ለመከላከል ዓለም አቀፉ ማህበረሰብ ፈጥኖ ጣልቃ እንዲገባም በድርጅቱ ውስጥ የተባበሩት መንግስታትና የቀውስ ጉዳዮች አማካሪ ፊሊፕ ቦሎፒዮን ጠይቀዋል። የዓለም ማህበረሰብ ቡሩንዲ ከቁጥጥር ውጪ እስከምትሆን መጠበቅ የለበትም ሲሉም አሳስበዋል ቦሎፒዮን። ጄምስ በቲ ያጠናቀረው ዘገባ አለ፣ ሶሎሞን ክፍሌ ያቀርበዋል።
ፊሊፔ ቦሎፒዮን ይህን ማብራሪያ የሰጡት የጸጥታው ምክር ቤት በትላንትናው ዕለት በቡሩንዲ እያደገ የመጣው ሁከት አሳስቦት ለውይይት በተቀመጠበት ወቅት ነው። እንደ አውሮፓውያን ዘመን አቆጣጠር በ1994 በዚያች አገር የተፈጠረው እጅግ አስከፊ ፍጅት እንዳይደገም ተፈርቷል በወቅቱ ሁኔታ ምክንያት። እና ምን መደረግ አለበት ሆኗል የወቅቱ ጥያቄ። ቦሎፒዮን ያሉት የጸጥታው ምክር ቤት ለሁሉም ቡሩንዲያውያን ጠንካራ መልእክት ማስተላለፍ አለበት ነው። እንደ እውነቱ ከሆነማ ምክር ቤቱ ቀደም ሲል ከከፍተኛ የድርጅቱ ባለሥልጣናት ጥቆማ ደርሶታል። ሁኔታዎች ዘግይቶ ከቁጥጥር ውጭ ከመሆናቸው በፊት አሁኑኑ እርምጃ መወሰድ ያስፈልገዋል ሲሉ መክረዋል። ምናልባትም አሁን ተስፋ የተደረገው ወሳኝ ምላሽ ለመስጠት ወቅቱ ሊሆን ይችላል የሚል ነው። የጸጥታው ምክር ቤት የማንቂያ ጥሪውን ለማስተላለፍና የቡሩንዲን ቀውስ በአስቸኳይ መርምሮ እርምጃ ለመውሰድ ጊዜው አሁን ነው ነው የሚሉት ባለሙያዎች። የሁማን ራይትስ ዋቹ ፊሊፔ ቦሎፒዮን አክለውም ዋና ጸሐፊ ባንኪሙን መሥሪያ ቤታቸው በቡሩንዲ ልዩ ልዑክ መመደብን ጨምሮ ለቀውሱ አስቸኳይ ምላሽ እንዲሰጥና በተለይ በሁከቱ ክፉኛ በተጎዱ አካባቢዎች ዓለም አቀፍ ፖሊስ የመመደብን ሁኔታ እንዲመለከቱ መጠየቁን አብራርተዋል። የጸጥታው ምክር ቤት ሁከቱ በቸልታ እንደማይታለፍ ለቡሩንዲ ጠንካራ የፖለቲካ መልእክት እንዲያስተላልፍ እንፈልጋለን ብለዋል። በምሳሌ ሲያስረዱም ሁከትና ጥላቻን በመቀስቀስ ከፍተኛ ወንጀል የፈጸሙ ግለሰቦች እንደሚጠየቁ ማወቅ አለባቸው ብለዋል። ይህ በእንዲህ እንዳለ የቡሩንዲው ውጭ ጉዳይ ሚኒስትር ትላንት ሲናገሩ በሀገሪቱ የሁከቱ አዙሪት ዳግም እየተከሰተ ነው የሚለውን አስተያየት ውድቅ አድርገዋል። አሌን ኒያሚትዌ ትላንት ለጸጥታው ምክር ቤት አስቸኳይ ስብሰባ ከቡጁምቡራ በቪዲዮ አማካይነት ማብራሪያ ሲሰጡ ሀገራቸው በአጠቃላይ ጸጥታ የሰፈነባትና ዜጎቿም በሰላም የዕለት ተዕለት ተግባራቸውን እያከናወኑ መሆናቸውን አስረድተዋል። በዋና ከተማይቱ አንዳንድ ቀበሌዎች አሁንም ወንጀል እየተፈጸመ መሆኑን ግን ውጭ ጉዳይ ሚኒስትሩ አልካዱም። የአፍሪካው ኅብረት ልዑክ ሁከቱ ከዋና ከተማዋ ውጭ ወጥቶ እየተስፋፋ ነው ሲሉ የሰጡትን አስተያየት ግን ጠይቀዋል። የአፍሪካው ኅብረት መልእክተኛ ቴቴ አንቶኒዮ ለጸጥታው ምክር ቤት ሲናገሩ በውከቱ መጨመርና በሰብአዊ መብቶች ጥሰት ምክንያት 200 ሺህ ቡሩንዲያውያን ወደ ታንዛኒያ፣ ሩዋንዳ፣ ዩጋንዳና ኮንጎ ዲሞክራቲክ ሪፑብሊክ ሸሽተው ሄደዋል ብለዋል። የቡሩንዲ ባለስልጣናት በተቃዋሚዎቻቸው ላይ ተንኳሽና አስነዋሪ አስተያየቶችን ይሰነዝራሉ ሲሉም አስረድተዋል። መሰል ተንኳሽ መግለጫዎች በታላላቆቹ ሃይቆች አካባቢ ከዚህ ቀደም የደረሱ አሳማሚ ፍጅቶችን ስለሚያስተውሱ ፈጽሞ ተቀባይነት የላቸውም ሲሉም ተናግረዋል። የትላንቱን የጸጥታው ምክር ቤት አስቸኳይ ስብሰባ የጠራችው ፈረንሳይ ስትሆን ምክትል አምባሳደሩ አሌክሲስ ላሜክ ለጋዜጠኞች ማብራሪያ ሰጥተዋል። የፈረንሳይ ተጠሪዎች በቡሩንዲ ሁከት መፈጠርን ሁሉም ወገኖች እንዲያወግዙና ልዩነቶቻቸውን በሰላማዊ ድርድር እንዲፈቱ የሚጠይቅ ረቂቅ ውሳኔ አዘጋጅተው እንዳሰራጩ በዚሁ ወቅት አስረድተዋል። በሌላ በኩል የሀገሪቱ ፕሬዚደንት ፒየር ኩሩንዚዛ ህገወጥ የጦር መሳሪያ ያላቸው ሁሉ እንዲያስረክቡ የሰጡት የጊዜ ገደብ እስካለፈው ቅዳሜ ጥቅምት 27 2008 ዓ.ም ድረስ እንደነበር ተዘግቧል። ሁማን ራይትስ ዋች የቡሩንዲ መንግሥት ዋና ከተማይቱን ከህገወጥ የጦር መሳሪያ ለማጽዳት እርምጃ የመውሰድ መብት ያለው መሆኑን ቢረዳም ፖሊስ የዋህ ዜጎችን በዚህ እያሳበበ የመግደል ፍቃድ ግን የለውም ሲሉ ፊሊፔ ቦሎፒዮን አስረድተዋል። አንዳንድ የተቃዋሚ ፓርቲ አባላት የታጠቁና አልፎ አልፎም በፖሊሶች ላይ ጥቃት ማድረሳቸው እውነት ቢሆንም መንግሥት የመላ አካባቢውን ሕዝብ ማሸበር፣ ኃይል መጠቀም ወይም የመግደል ሥልጣን ግን የለውም ሲሉ አክለዋል።
ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል።
ለፌዴራሉ መንግሥት አቤቱታውን እንድናቀርብ የኮንሶ ሕዝብ ወክሎ ልኮናል ያሉ ሰዎች አዲስ አበባ ይገኛሉ። ጥያቄያቸው ምንድን ነው? ማንን አነጋገሩ? ምን ተባሉ? ተጠሪያቸውን አቶ አቤል ለሜቻን መለስካቸው አምሃ አነጋግሯቸዋል። ቀጥሎ ይቀርባል።
አቶ አቤል፣ እንግዲህ በአሁኑ ጊዜ እዚህ አዲስ አበባ ለአቤቱታ እንደመጣችሁ ነግራችሁኛል። ለመሆኑ ለእናንተ በእርግጥ ለኮንሶ ሕዝብ መወከላችሁን ማረጋገጫችሁ ምንድን ነው?
ማረጋገጫችን የህዝብ ፒቲሽን አለ።
አቤቱታ ማቅረቢያ ማለት ሆነው?
አዎ፣ 50033 ሰው የፈረመልን የፍርማ ድጋፍ ነው አለ ነው። በዚህ ነው ውክልናችን ያገኘ ነው ማለት ነው።
በአሁኑ ጊዜ የወረዳውን ህዝብ ወክለን መጥተናል ስትሉ የወረዳው ህዝብ ለተወካዮች ምክር ቤት የወከላቸውን ሰው እንደገና እንዲመጡ አመኔታ አጥቶባቸዋልና የአካባቢው ህዝብ ከተወካዮች ምክር ቤት ተነስተው እንዲመለሱ ጠይቃችኋል። በምን ምክንያት ነው አመኔታን ያሱት በወረዳው ህዝብ?
እንግዲህ እነዚህ የኮንሶ ህዝብ የወከሉትና በኢትዮጵያ ተወካዮች ምክር ቤት የተቀመጡት አቶ ማቴዎስ ገለቦ ህዝቡ በ29 መስከረም ላይ አመኔታ ስላጣበት አንስቷል ማለት ነው።
አመኔታ አጣሁባቸው ያለበት ምክንያት ምንድን ነው?
የኮንሶ ህዝብ አሁኑ ጊዜ በዞን የመደራጀት ጥያቄ ለክልልና ለፌዴራል መንግስት ማቅረቡ ይታወቃል። እንደ ኮንሶ ህዝብ ተወካይ ይህንን ጥያቄ ለሚመለከተው ማቅረብ ሲገባ ይህንን ጥያቄ የህዝብ ጥያቄ አይደለም የጥገኞችና የጥቂት ግለሰቦች ጥያቄ ብሎ ጥያቄውን በማጥላላት ህዝቡን እየፈረጀ ስላለ ህዝቡ የወከልኩት ተወካይ እንዴት ይህንን ጥያቄ የጥገኞች ጥያቄ ይላል ብሎ አመኔታ ስላጣሁበት በህገ መንግስቱ መሰረት አነሳለሁ ብሎ በራሱ ስለወሰነ አንስቷል ማለት ነው። እና ለሚመለከተው ለኢፌዴሪ ተወካዮች ምክር ቤት አቅርቧል። ይህንን ደግሞ አሁን ውሳኔ እየተጠበቀ ይገኛል ማለት ነው።
የት ሄዳችሁ?
ከትላንትና ጀምሮ የገባንባቸው የፌዴራል መንግስት ጽህፈት ቤቶች የኢፌዴሪ ጠቅላይ ሚኒስትር ለአቶ ኃይሌ ማርያም ደሳለኝ እሳቸው ጋር ገብተናል። ለመረጃ ብሔራዊና ደህንነት አገልግሎትም ገብተናል። ለኢፌዴሪ የፌዴሬሽን ምክር ቤት ያቀረብነው አቤቱታ አስገብተናል። ኢፌዴሪ መከላከያ ሚኒስትር፣ ኢፌዴሪ የህዝብ እንባ ጠባቂ ተቋም፣ ኢፌዴሪ የሰብአዊ መብት ጥበቃ ኮሚሽን፣ የፌዴራልና የአርብቶ አደር ጉዳዮች ሚኒስትር፣ ፌዴራል ፖሊስ ኮሚሽን ኮሚሽነር ጄኔራል እና ለኢህአዴግ ጽህፈት ቤት ነው የገባ ነው ማለት ነው።
ምን ምን ጥያቄ ያቀረባችኋላችሁ?
እንግዲህ አሁን ይህን የገባ ነው ከትላንትና ጀምሮ ማለት ነው። የኮንሶ ህዝብ ያቀረበው የዞን ጥያቄ ተከትሎ በኮንሶ ህዝብ ላይ እየደረሰ ያለውን የሀይል እርምጃ በአፋጣኝ እንዲቆም ለመጠየቅ ነው አቤቱታ ያቀረብ ነው ማለት ነው።
የዞን ጥያቄ ማለት ምን ማለት ነው? እስቲ ለአድማጮች ያብራሩልኝ።
እንግዲህ የኮንሶ ህዝብ 213 2007 በሰነድ ለሚመለከታቸው ለፌደራልና ለክልል መንግስት ሰነድ አዘጋጅቶ አቀርቧል። በዚህ ሰነድ ውስጥ በዋናነት ያተኮረው የኮንሶ ህዝብ ከሰገን አካባቢ ህዝቦች ዞን ወጥቶ የራሱ ዞን እንዲመሰረት ሰነዱ ላይ አስቀምጧል። ስለዚህ ከዚህ ጥያቄ ተገትሎ በርካታ በደሎችና ጫናዎች እየተፈጸሙ ስለሆነ ይህንን አቤቱታ ለነዚህ አሁን ከላይ የገለጽኳቸው ለፌደራል መንግስት ሚኒስትሮችና ጽህፈት ቤቶች ይህንን ጥያቄና አቤቱታ ለማቅረብ ነው የመጣ ነው ማለት ነው።
ምላሽ አግኝታችኋል ለመሆኑ ከነዚህ መስሪያ ቤቶች?
አዎ ምላሽ አግኝተናል። በዝርዝር ለማስቀመጥ ሞክራለሁ። የኢፌዴሪ ጠቅላይ ሚኒስትር አቶ ኃይለማርያም ጋር ገብተን እሳቸውን በስልክ አነጋግሮን ያቀረብነው አቤቱታ ቡድን ስለምንላክ ተመልሳችሁ ተጠባበቁ ተብለን የጽሁፍ አቤቱታችንም ለእሳቸውና ለጽህፈት ቤቱ ተሰጥቷል።
መልስ አገኘች ታዲያ?
አዎ መልስ አግኝተናል። ይህ ጉዳይ አሁን ህዝቡ ላይ እየተፈጸመ ያለው ይህንን የዞን ጥያቄ ተከትሎ እየተፈጸመ ያለው የሀይል እርምጃ የሚያጣራ ቡድን ይላካል በማለት ነው እንግዲህ ምላሽ ያገኘ ነው።
ክልሎች የፌዴራል መስሪያ ቤቶች ያገኛችኋቸው መልሶች አሉ? ካስገባችሁባቸው ማመልከቻዎቻችሁም ማለት ነው?
አዎ እንግዲህ ወደ 9 የሚሆኑ ሚኒስትሮች ጋር ገብተናል። ከነዚህ ውስጥ የፌዴሬሽን ምክር ቤት ጋር ገብተን አፈ ጉባኤውን አላገኘንም። ባለሙያ ነው ያገኘ ነው የሰጡን ምላሽ። ኃላፊው አሁን ወደ ጋምቤላ ለስራ ጉዳይ የሄደ ስለሆነ ያቀረባችሁትን አቤቱታውን ለሳቸው አቀርባለሁ፣ ግን የበለጠ ይህንን ህዝብ ላይ እየተፈጸመ ያለ ጉዳይ ለሰብአዊ መብትና እንባ ተቋም ብታቀርቡ የተሻለ የሚል ጥቆማ ስለሰጡን ወደዛ ነው ያመራ ነው። ከዛ ካገኘ ነው ምላሽ
እና ምን መልስ አገኛችሁ ከእነዚህ ከእንባ ጠባቂ እና ከሰብአዊ መብቶች ጥበቃ ኮሚሽን?
ዛሬ ጠዋት ላይ እንባ ጠባቂ ተቋም ገብተን የፌዴራሉ አቤቱታ መርማሪ ባለሙያ አቶ ሳሙኤል ማሞ አግኝተን ይህንን ጉዳይ የፌዴራል አቤቱታዎችን ስለምንመረምር እንደዚሁ በተመሳሳይ መልክ በየክልል እንባ ጠባቂ ተቋማት ስላሉን እናንተ አሁን ከደቡብ ክልል ስለመጣችሁ ወደ ደቡብ ክልል ሄዳችሁ ይህንን ለእነሱ እንድትገልጹና ያላችሁትን መረጃ አያይዛችሁ እንድታቀርቡ ብለው፣ በተጨማሪ ደግሞ እዛው እያነጋገርን ያለን በስልክ ደቡብ ክልል እንባ ጠባቂ ተቋምን አነጋግሮ ጉዳያችን ወደዛ እንዳመሩ ነው ደረስ ነው ማለት ነው።
በጣም አመሰግናለሁ አቶ አቤል ለሜታ።
እኔም አመሰግናለሁ።
ከአሜሪካ ድምፅ ራዲዮ ጣቢያ እየተላለፈ ያለውን የማክሰኞ ጥቅምት 30 ስርጭት ነው። ክቡራትና ክቡራን እየሰማችሁ ያላችሁት መጽሔት ነው። ዝግጅቱ ወደ ተከታዩ የመጽሔት ርዕስ እንለፍ። ባለፈው አርብ ስርጭታችን በደቡብ አፍሪካዊቱ ደርባን ከተማ መጤ ጠል በሆነ ጥላቻ ወይም ዜኖፎቢያ በስድስት ኢትዮጵያውያን ላይ አሰቃቂ ግድያ እንደተፈጸመ ዘግበናል። ኢትዮጵያውያኑ ላይ የሚፈጸመው ዝርፊያና ድብደባ ሳያንስ ቤንዚን ሰውነታቸው ላይ ተርከፍክፎ እስከ ማቃጠል ተደርሷል ሲሉ ዜናውን ከዚያው ከደርባን ለቪኦኤ ያደረሱን የአይን ምስክሮች ተናግረዋል። ለመሆኑ ሁኔታው ዛሬ ምን ላይ ነው ያለው? አዲሱ አበበ የሚከተለውን አዘጋጅቷል።
ባለፈው አርብ ዜናውን ያደረሰን በንግድ ሥራ የሚተዳደረው የዚያው የደርባን ነዋሪ አቶ ዮናስ ፍቅሩ ከደርባን የኢትዮጵያውያን ማኅበረሰብ ጽሕፈት ቤት መሪዎች ሁለት አቶ ኤፍሬም ተስፋዬና አቶ ደስታ ላምቦሮ የዛሬ እንግዶቼ ናቸው። አቶ ዮናስን ባለፈው አርብ ሳነጋግር ቤንዚን ተርከፍክፎበት የሞተው የ24 ዓመቱ ኢትዮጵያዊ በየነ ሌሬቦ አስከሬኑ ትናንት ሰኞ እንደሚላክ ነበር የገለጠልኝ።
ተላከው
ሰኞ ተላከ።
አዎ።
ሌላ ምን አዲስ ነገር አለ በአንተ በኩል?
እኔ በበኩሌ ያደረግኩት ነገር በጣም ደስተኛ ነኝ። የተደረገው ነገር ደስ ይላል። ብዙ ሰዎችም እንቅስቃሴ አድርገዋል። በማስ ሚዲያ ላይ ይተዋለው። ጥሩ ነው የተደረገው ነገር ነው ብለው
አቶ ደስታ ላምቦሮ በደርባን የኢትዮጵያውያን ማህበረሰብ ጽህፈት ቤት አንዱ ኃላፊ ናቸው። ከኢትዮጵያውያኑ መገደል በኋላ አቶ ደስታ ሌላ ምን አዲስ ነገር አለ?
ባለፈው በተነጋገርንበት ምሽት ላይ አንድ ሱቅ ተቃጥለዋል። ልጁ ሰውስ የነበረው ልጅ እንግዲህ አበጨዋት ሰው ጎልቶ አምጦ ታተርፈዋል። ልጁ አልተጎደም። ከዛ በኋላ ሁለት ሱቆች ተሞክሮ ነበር ለማቃጠል በዛው ማግስት በዛው አካባቢ። ከዛ ወዲህ ያው ብዙም አይደለም ብዙም የሚሰማ ነገር የለም።
ሱቆቹ የኢትዮጵያውያን ናቸው?
አዎ የኢትዮጵያውያን ናቸው።
በጣም ተቃጠለ ሱቁ ወይንስ ውድመት ደረሰበት?
ሱቁ ያው እንዳልነበረ ነው የሆነው። ምንም ዕቃ እንዳልነበረ ያው እንዳለ ነው የወደመው። እግዚአብሔር ልጁን ሊያድነው ሲል የተፈሩ ሰው በጊዜው ተራሩቶ ከውጭ የተቆለፈውን ቁልፍ ሰብሮ ነበረ ልጁን ያስመለጡት እና የተደረገው ነገር በጣም መጥፎ ሁኔታ ነበር። ልጁ ላይ ግን ጥቃት እንዳይደርስ የተፈሩ ሰው በጣም ረዳል።
በፖሊስ በኩል እየተደረገ ያለ ክትትል ይኖር እንደ ወይም ገዳዮቹ ስለመገኘታቸው የሚያውቁት ነገር እንዳለ ጠይቄ ነበር። ምንም መረጃ የላቸው። ብቻ ግን ፕሪቶሪያ ካለው ኤምባሲ አምባሳደሩን ጨምሮ ባለስልጣናት ወደ ደርባን በመግባት ላይ መሆናቸውን ሰምተናል ከማለት ያለፈ እንዳላገኘቸው ነው ሁለቱም የኢትዮጵያ ማህበረሰብ ጽህፈት ቤት ኃላፊዎች የገለጡልኝ። አመጣጣቸውም የኢትዮጵያውያኑን መገደል አስመልክተው ከደቡብ አፍሪካ በተለይም ከደርባን ባለስልጣናት ጋር ለመነጋገር መሆኑን እንደሰሙ ተናግረዋል። የአምባሳደሩን ስልክ በማግኘቴ ደውዬ ነበር ግን ስልኩ አልተነሳም። እንዳገኘኋቸው ለማነጋገርና ያለው ሁኔታ ለማቀርበን ሞክራለን። አንድ ከዚህ ጋር ተያያዥነት ያለው ነገር ተነስቷል። የእንግሊዝኛው ቃል ዜኖፎቢያ ትርጉሙም በባዕዳን መጤዎች ላይ ያነጣጠረ ጥላቻ ነው። ምንም እንኳ እንግዶቼ ቃሉን ጠርተው ያ ነው የተፈጸመው ባይሉም የተዚህ ቀደሙ የዘር ወይም የመጤዎች ጥላቻ ሊጀመር ይሆን የሚል ስጋታቸውን ሰንዝረዋል። ነገሩ ግን ቁጣ አስነስቷል ብለውኛል። ለምንድን ነው ቁጣው አቶ ደስታ?
የሌለውን ዜኖፎቢክ እያወጃቸው ነው የሚል አንዳንድ ያሳቦች እኛ ደግሞ ለዜኖፎቢክ ዜኖፎቢክ አለ የምለውን ሳይሆን ያወረነው ያለውን ችግር ነበረ። በእርግጥ ዜኖፎቢክ ዜኖፎቢክ ነው ለማለትና አይደለም ለማለት በበኩል እኔ ወሳኝ የሆነ ተጨባጭ ያታቀኛል። ምክንያቱም የአገር ውስጥ መውደድና ፍቅር እስከሌለው ሰዎችን መጥላላት እስካለው ድረስ ሰዎቹ ሆ ብለው እስካለቁ ዜኖፎቢክ አይደለም ለማለት አዳጋች ነው።
አቶ ደስታ ያሉትን ባጭሩ ለማስቀመጥ ይህ ግድያ ዜኖፎቢክ ማለትም መጤ ጠል ነው ወይም አይደለም ለማለት ያስቸግራል ነው እንዳንል፣ አገሬው እንዳለፈው ጊዜ በመጤዎች ላይ ሆ ብሎ አልተነሳም። አይደለም እንዳንል ደግሞ ነገሩ በዝርፊያ ላይ ወይም ሱቅን በማቃጠል ላይ ብቻ የተመሰረተ አይደለም። ገዳዮቹንም ለመያዝና ወደ ሕግ ለማቅረብ የአካባቢው ነዋሪ በአንድነት ሲረባረብ አልታየም። ያለምንም ዝርፊያ ኢትዮጵያውያኑን በመግደል ላይ ብቻ እንዳተኮረ ተመልክተናል። ስለዚህ ሁኔታውን የሚያጣራው ወደፊት የሚደረገው ምርመራ ብቻ ነው ይላሉ። አቶ ኤፍሬም ተስፋዬ ሌላው የደርባን ኢትዮጵያውያን ማህበረሰብ ጽህፈት ቤት ኃላፊ ናቸው። ምንድን ነው ነገሩ? ይህን በኢትዮጵያኑ ላይ የተፈጸመ ግድያ እንዴት ነው የሚያዩት እርስዎ? አልኳቸው።
ምናልባት ሴት ክራይ ሊሆን ይችላል፣ ምናልባት ደግሞ ክሪሚናሊቲ ሊሆን ይችላል፣ አልፎ ተርፎ ደግሞ ቢዝነስ ራይቫ ሊሆን ይችላል። ዜኖፎቢያ እኛ ላይ በአሁኑ ሰዓት አልታወጀብንም። ዜኖፎቢያ ተብሎ በተነሳ ሰዓት በአፕሪል ሰብን በተቀሰቀሰው ሁኔታ ላይ የሀገሪቱ ቅሳ ታላቅ መሪዎች፣ ኢንፍሉዌንሻል ፒፕል፣ ፖለቲከኞች፣ የፓርላማ አባላት፣ ፖሊሶች፣ ሜምበርስ ኦፍ ሲቪል ሶሳይቲ ከታች ጀምሮ ከላይ ያለው ፕሮፋይል ድረስ ያለው መንግስት አባላት እና የመንግስት አልታትን ጭምር ኢንቮልቭ አድርገውበት ህዝቡን አስንስተው ከንጉሱ ጀምሮ ከዙማ ልጅ ኤድዋርድ ዙማ ጀምሮ ማንም ዜጋው በሙሉ ተነስቶ ነው ሆው የተነሳብን። አሁን ግን እንደዛ ለማለት አልደፍርም። መንግስት ነገሩን ለማብረድ ያደረገኝ ያለው በየሎኬሽን ድረስ ገብቶ በዚህ ሰዓት ዜኖፎቢያ ነው ብለን እኛ ብንናገር ትንሽ ግፍ ነው። ዜኖፎቢያ አልተነሳብንም።
ምን ሊሆን ይችላል? አቶ ኤፍሬም፣
እኔ እንደሚገባኝ ከሆነ አንዳንድ ጥላቻ ያላቸው ሰዎች፣ አልፎ ተርፎ ደግሞ የንግድ ተቀናቃኝ ጥቁሮች እና ክሪሚናሊቲ ወይም ደግሞ ሄት ክራይም ከሚባሉ ነገሮች የመጣ ሊሆን ይችላል እንጂ ዜኖፎቢያ ነው ብዬ ለማወጅ ለእኔ በጣም ይከብደኛል።
አቶ ኤፍሬም፣ የኢትዮጵያውያን ግድያ ላይ የአገሬው ሕዝብ ሆ ብሎ ለግድያና ለጥፋት አልተነሳም። በፊት ግን ከመንግስት ጀምሮ ጠቅላላ ሕዝቡ በአንድነት የተነሳበት ሁኔታ ስለነበር ያ ነው ዜኖፎቢያ ወይም መጤጠል የሚባለው። ይህን የአሁኑን መጤጠል ለማለት ግን ይከብደኛል ነው ያሉት። መጤጠል ወይም ዜኖፎቢያ ለእርስዎ እንዴት ነው የሚረዳው አቶ ኤፍሬም?
እኔ ዜኖፎቢያ ማለት ስደተኛን ወይም ከሌላ ሀገር መጤ የሆነን ሰውን መጥላትና መፍራት።
አሁን የተካሄደው ግድያ ከምን የመጣ ነው ታዲያ?
እንደ እኔ አሰስመንትና እንደ እኔ ኢንቨስቲጌሽን የአሁኑ ግድያ ወንጀለኞችና አልፎ ተርፎ ደግሞ የቢዝነስ ተቀናቃኞች ጥቁሮች ጋር አብረን ነው እኛ ሎኬሽን ላይ ገብተን በእነሱ እምብርት ውስጥ ነው ገብተን የምንሰራው። ሎኬሽን ውስጥ፣ ታውንሺፕ ውስጥ፣ ፋርም ውስጥ ገብተን ነው እኛ የምንሰራው። ስለዚህ እዚያው ጠልቀን ስለምንሰራ ይሄ የንግድ መቀናቀን አይነት ነገሮች ጋር ተባልቆ አንዳንድ ሰዎች በልጆች የሞቱት እንግዲህ አንድ ልጅ አዳንት ሚሽን በሚባል ቦታ ላይ ሞተብን፣ አንድ ላይ አንድ ልጅ ፎሬን የሚባል ቦታ ላይ ሞተብን፣ አንዱ ልጅ ባንደንጌዝ የሚባል ቦታ ሞተብን፣ አንዱ ልጅ ሊንደላን የሚባል ቦታ ላይ ሞተብን። በተለያዩ ለኩሽኖች በተለያዩ ጊዜ ነው ልጅ የተገደሉብን። ከዚያ አኳያ ስመለከተው እነዛ አካባቢዎች ላይ ህዝቡ ተነስቶ በነቂስ ወጥቶ ሆ ብሎ ስደተኛው አያባረረም፣ ውጡልን አላለም። ስለዚህ ፎርዲያ ነው ብለን ለመክሰስ ሰው በነቂስ ወጥቶ ሆ ብሎ እንደባለፈው ጊዜ አላባረረንም፣ አልገደለንም፣ አላጠፋንም፣ ሹፓሽንን በሙሉ አላቃጠለብንም።
ለማንኛውም ነገሩ በምርመራ ላይ በመሆኑ እንደተጣራ ውጤቱን እንገልጻለን ብለዋል አቶ ኤፍሬም። ከዚህ በተረፈ አቶ ኤፍሬም እንደገለጡልኝ የኢትዮጵያ ኤምባሲ ባለሥልጣናት ወደ ከተማዋ መግባታቸውን ሰምተዋል። ከነገ ጀምሮ አንዳንድ ከደርባን ባለሥልጣናት ጋር የተካሄደውን ውይይት አስመልክተው ያገኙትን እንደሚነግሩን ቃል ገብተውልናል።
ክቡራትና ክቡራን አድማጮች ከዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከሰኞ እስከ አርብ ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በ1431 ኪሎ ሄርትስ መካከለኛ ሞገድ የምናስተላልፈው ስርጭት ስላለ እባካችሁ አዳምጡ።
በኢንተርኔትም amharic.voanews.com ላይ እንገኛለን። በፌስቡክ እና በትዊተርም ቪኦኤ አምሃሪክ ብላችሁ ተከተሉን።
በእጅ ስልካችሁ ደግሞ voa.horn.mobi ብላችሁ ታገኙናላችሁ።
አሁን ከምሽቱ 3:30 ነው አዲስ አበባ ላይ። ዋሽንግተን ዲሲ እና አካባቢዋ ደግሞ ከቀኑ 7:30 ሆኗል። በስቱዲዮ ቴክኒሻኑ ሊናስ ሪምኩስ፣ ፕሮግራሙን እየመራልን ያለው ንጉሱ ታምሬ ነው። አስተናጋጆቻችሁ ሰሎሞን አባትና
ቆንጂት ታየነን። ንጉሱ ታምሬ አጭር የሙዚቃ ረፍ ስጧቸው እንጂ እንዴት ነው ነገሩ እያለ ነው።
ተስማማንኛም
ወደ ሙዚቃው።
ታምራት ሞላ በምን ቃል ላስረዳሽ? ንጉሥ ለምን ለመረጣ ነው
እንጃ።
በምን ቃል ላስረዳሽ?
ድንቁን ታምራት ሞላን ለጣዕመ ዜማው፣ ንጉሱን ለግብዣው እናመሰግናለን። በነገራችን ላይ ለሙዚቃው የድምፅ ጥራት ይቅርታ እንጠይቃለን። የተከበራችሁ አድማጮች ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው። ለጥያቄው መልስ ክፍል 3
የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ቴድሮስ አድሃኖም ለጥያቄዎቻችሁ የሰጧቸውን መልሶች በተከታታይ ቀናት እያሰማናችሁ ነው። በዚህ ምሽት የዝግጅቱ 3ኛና የመጨረሻ ክፍል ቀጥሎ ይቀርባል። ዝግጅቱ የሚጀምረው አንድ አድማጭ በኢሜይል በላኩልንና የፕሮግራሙ አዘጋጅ ትዝታ በላቸው ለውጭ ጉዳይ ሚኒስትሩ በምታቀርበው ጥያቄ ነው።
አቶ አባተ ተስፋው በኢሜይል ከኢትዮጵያ በላኩልን፣ ብዙ ኢትዮጵያውያኖች በዘር እና በፖለቲካ ክፉኛ ተከፋፍለዋል። የኢትዮጵያ መንግስት ቅድሚያ ስራ መሆን ያለበት የፖለቲካ እስረኞችን መፍታት፣ የእርቅና የሰላም ጉባኤ በመጥራት ህዝቡን ወደ አንድነት ማምጣት ነው። ከዚያ በኋላ ኢትዮጵያውያኖች በአገር ግንባታ ላይ ማትኮር ይችላሉ። የሚሉ አስተያየት ሰጪዎች አሉ። ለዚህ የርሶ መልስ ምንድን ነው ይላሉ? ሌላው ጠያቂ ደግሞ የሚሉትን በድምጽ የመጣልን ላሰማሁት።
ለዶክተር ቴድሮስ ተካኑ ነው ጥያቄ ለመጠየቅ ነው። ጥያቄ አንድ ነው። ኢትዮጵያ ውስጥ የአንድ ዘር የበላይነት አለ ወይስ የለም? ለምሳሌ መከላከያን ቢመለከቱ ጀነራል ሹመት ስትራቴጂክ የስልጣን ቦታዎችን በማን ብሔር እንደተያዙ የታወቀ ነው። ከዚህም ጋር ተያይዞ አጠቃላይ የአንድ ዘር የበላይነት ጋር ተያይዞ ያለው የወደፊት የመጠቃት በዚህ ብሔር ላይ የመጠላት የቂምና የበቀል በህወሓት ምክንያት ይፈጠራል ብሎ አያምኑም ወይ? በስተ መጨረሻ አንቀጽ 39 ተጠቅማችሁ ልትገነጠሉ አታስቡም ወይ? ይሄ ነው ጥያቄ። አመሰግናለሁ። አጎስ ነኝ ከሉክሰምበርግ።
ከዚህ ከመጨረሻው ጥያቄ ጀምረው ቀደም ያለውን ጥያቄ እንደ ማጠቃለያ ሊጠቀሙልኝ ይችላሉ?
እሺ። እኔ ኢትዮጵያዊነት የተጠናከረበት ጊዜ ነው ብዬ ነው የማምነው። የፖለቲካ ጥያቄዎች ነበሩ፣ በተለይ ከብሔር ብሔረሰቦች አንጻር። እነሱ ስለተፈቱ የብሔር ብሔረሰቦች እኩልነት ስላለ ኢትዮጵያችን ልትረጋጋ ትችላለች። የሚገርመው ነገር ሁሉም ጎረቤት ሀገሮች ያለው አለመረጋጋት ሁሉም የሚያውቀው ነው። ነገር ግን ኢትዮጵያ የመረጋጋት የሰላም ተምሳሌት ነው የሆነችው። ዋናው ምክንያት የፖለቲካ ልዩነቶችን መፍታት ስለቻልን ነው። የብሔር ብሔረሰቦች እኩልነት ማረጋገጥ ስለቻልን ነው። ብሔር ብሔረሰቦች ራሳቸውን ማስተዳደር እንዲችሉ ስላደረግን ነው። በነጻነት እንዲኖሩ ስላደረግን ነው። ለምንድን ነው አማራነት ኢትዮጵያዊነት ነው፣ ትግራዋይነት ኢትዮጵያዊነት ነው፣ ወላይታ ኢትዮጵያዊነት ነው ብለን ጉራጌነት ኢትዮጵያዊነት ነው ብለን ማናም ነው? ለምንድን ነው ኦሮሞ የሚለው ስም ሲገን ሲወጣ ኢትዮጵያዊነትን ያፈርሳል ብለን የምናስበው? ኩሩ ኢትዮጵያዊ ሊሆን አይችልም ብለን የምናምነው ለምንድን ነው? ለምንድን ነው አሲሚሌት ስላደረግን ኢትዮጵያን አንድ ማድረግ እንችላለን ብለን የምናስበው? ፉል ዳይቨርሲቲ ሊከበር ይገባል ነው፣ ሌላ ነገር የለውም። ልዩነቱ አንድነት ያመጣል የሚል እምነት አለመኖር ነው። ሁላችንም አንድ ቋንቋ አንድ ባህል ስላለን አንድ መሆን የምንችል ይመስላችኋል? ሮንግ። የተለያየ ባህል የተለያየ ቋንቋ ኖሮን የተሻለ ጠንካራ ኢትዮጵያዊ ኢትዮጵያዊነት መፍጠር እንችላለን። አማራው አይደለም ችግር ያለበት ባይዘዎች፣ የገዢ መደቦች ናቸው። ሀገር አማራውም እኮ ምንም አልተጠቀምም እኮ በገዢው የአማራ መደብ። ግን ወንድሞቹ ከእህቶቹ ጋር ራቁቱን ይሄድ ነበር፣ ጫማ ሳያረግ ይሄድ ነበር። ምን ጠቀሙት የአማራ ገዢ መደቦች? ናቲንግ። የገዢ መደብ የሚፈጥረው ካልሆነ እነዛ ቀለሞች መከበር አለባቸው፣ እነዛ ባህሎች መከበር አለባቸው። እናምራለን ከዛ ቀለም ጋር።
አሁን እርስዎ የተናገሩት እንዳለ ሆኖ ቀደም ያለው በድምጽ የሰሙት ጥያቄ ግን እርስዎ ቀደም ብሎ የአማራ የበላይነት እንደነበረ ድሮ የአማራ ገዢ መደብ እነዚህ የተባሉት ብሔረሰቦች በማንነታቸው እንዳይኮሩ ገዢ መደብ እንደዚህ ነበር የገለጹልኝና አሁን ቀደም ብሎ በቴፕ የተደመጠው ድምጹን የላከልን ሰውዬ ደግሞ የሚለው የትግራይ የበላይነት ኢትዮጵያ ውስጥ ይንጸባረቃል ወይ? በሹመት በአስተዳደር ይሄ ሁኔታ ደግሞ ወደፊት የትግራይ ሕዝብ ላይ እንድምታ ይኖረው ይሆን ወይ የሚል ጥያቄ ያሰማ ስልጣን አያያዝ።
የበላይነት የለም ባይዘው ወይ? የበላይነት የለም። አሁን ጠቅላይ ሚኒስትር መለስ ዜናዊ ያሉ የውጭ ጉዳይ ሚኒስትር አቶ ስዩም ነበሩ፣ እኔ የጤና ጥበቃ ሚኒስትር ነበሩ። ሁለት ሚኒስትሮች ፕሮፖርሽናል ለማድረግ ይሞከራል። አንዱ የበላይ አንዱ የበታች የሚሆንበት ምክንያት የለም። አሁን አቶ ኃይለማርያም ጠቅላይ ሚኒስትር ናቸው። ስንት የትግራይ ተወላጆች የሚኒስትር ቦታዎች አሉ የሚታወቅ ነው። ጥቂቶች ናቸው፣ ፕሮፖርሽናል ናቸው፣ ከህዝቡ ብዛትም አንጻር ማለት ነው። እንግዲህ መከላከያ ውስጥ ባላቸው ቀድሞ በነበረው ልምድ ሜሪት ሀገራችንም ለመጠበቅ ከትግራይ አመራሮች ሊኖሩ ይችላሉ። ይሄ ምን ማለት ነው? ሜሪት መጠበቅ ኢምፖርታንት ነው። ያ ማለት ግን ለወደፊት አይቀየርም ማለት አይደለም። ብዙ ጊዜ ከመከላከያ ጋር ምናምን ተያይዞም ይነሳል። ታሪካዊ አጋጣሚ ሆኖ በተለይ ከትጥቅ ትግሉ አንጻር ጄኔራሎች ከትግራይ ወጥተው ሊሆን ይችላል። ያ ግን የተወሰነ ጊዜ ነው። አሁን ለምሳሌ የሰራዊታችንን ግንባታ ብናይ የብሔሮችና ብሔረሰቦች ሪፕሬዘንቴሽን ወይ ደግሞ ውክልና በደንብ ይታያል። የሀገራችንን ያለውን ህብረ ብሔር ሊያሳይ በሚችል መልኩ ሰራዊታችን ሊገነባ ይገባል በሚል ለብዙ ዓመታት ሲሰራ ስለቆየ ያ ሚዛን እየተጠበቀ ነው። ከዛ ወደ አመራሩም ቢሆን እየገባ ነው። ከማገልገል ውጭ ሌላ አጀንዳ ኢህአዴግ የለውም። እኔም እንደ ኢህአዴግ አባል የለኝም። That's it.
አንድ ሶስት ጠያቂዎች የጠየቁት የኢትዮጵያን ሰራዊት በተመለከተ ለምሳሌ በኤርትራ ስለሞቱት እንዲሁም አሁን ሶማሊያ ውስጥ እየተዋጉ ስላሉትና ስለሚሞቱት በትክክል ለቤተሰብ አይነገርም፣ ከሞቱ በኋላ ደግሞ ለቤተሰባቸውም አበላ አይሰጥም የሚል ከሶስት አራት የተለያዩ በድምጽ ከተላኩልን ጥያቄዎች።
አዎ ሰራዊታችን ለሀገራችን መረጋጋት ብቻ ሳይሆን ለአካባቢውም ለሚያደርገው መስዋዕትነት እኔ ያለኝን ታላቅ አክብሮት መግለጽ እወዳለሁ። አካባቢውን ለማረጋጋት ብሎም ደግሞ ሀገራችንን ለማረጋጋት ህይወታቸውን ሰጡ ብሎ ለቤተሰቦቻቸው ያረዳል።
ቤተሰቦች
ይነገራቸዋል። አንዳንድ የሚያስፈልጋቸው ቤተሰቦችም ድጋፍ ይሰጣል። እኛ ለሀገራችን የምንሰጠው አስተዋጽኦ እነሱ ከሚሰጡት ክቡር ህይወታቸውን ሁሌም ልናወድሳቸው ልናሞግሳቸው ይገባል። ኢትዮጵያችን የሰላም ምሰሶ የሆነችው እነሱ በሚሰጡት ህይወት ነው።
አመሰግናለሁ። የኢትዮጵያ ውጭ ጉዳይ ሚኒስቴር ዶክተር ቴዎድሮስ አድሃኖም እግዜር ይስጥልኝ።
በጣም ነው የማመሰግነው። ጋና የሚያስፈልገው አይደለም። ያው ተጠያቂነት መኖር አለበት የሚል እምነት ስላለ ኤኒ ታይም ብንጠየቅ ደስ ይለናል ለመመለስ እና አመሰግናለሁ እኔም።
ወደ ተከታዩ ዝግጅት እናልፋለን። ሐኪሙን ይጠይቁ።
ሐኪሞን ይጠይቁ ለምሽቱ ኮርኒያ ወይም ብሌን በሚባለው የአይን ክፍል ላይ የሚደርስ የህመም ሁኔታን አስመልክቶ ከአድማጮች ለደረሱን ጥያቄዎች የተሰጠ የባለሙያ ማብራሪያ የመጨረሻ ክፍል ነው ይዞ የቀረበው። ትንታኔውን የሚሰጡን የአይን ቀዶ ህክምናና የአይን ነርቭ ህክምና ባለሙያው ዶክተር ወርቃየሁ ከበደ ናቸው። በአሁኑ ወቅት በሎዛን ስዊትዘርላንድ በአይን ህክምና ጥናትና ምርምር ስራ ላይ የሚገኙት ዶክተር ወርቃየሁ ለበርካታ ዓመታት በጎንደር የህክምና ትምህርት ቤት በህክምና መምህርነት አገልግለዋል። የዚህ ፕሮግራም አዘጋጅና አቅራቢ አሉላ ከበደ ነው። ወደ ዝግጅቱ ቀጣይ ክፍል እንዝለቅ።
የህመሙ መንስኤ እንዲሁም በተጓዳኝ የሚታዩ የበሽታው አይነቶች ህክምናውንም ሊወስኑ ይችላሉና በይበልጥ የሚከሰቱ ከዚህ የአይን መስታወት መጫር ወይም መላጥ ጋር ተያይዘው የሚታወቁ የበሽታ አይነቶች የሚታከሙበት ሁኔታ ወይም ደግሞ ይህን ለማከም የሚደረገው የህክምና ዘዴ ምን ይመስላል? በምን አይነት ሁኔታስ ሊረዱ ይችላሉ ህሙማኑ?
ኮርኒያል አልሰር ላይ ትልቁ ስጋቱ ምንድን ነው? ቅድም እንዳልነው ኮርኒያችን ብርሃን የሚገባበት የአይናችን መስታወት ነው። እዚህ ብርሃንን ካለምንም ችግር ማሳለፍ መቻል አለበት። ኮርኒያ አልሰር ያዘው ማለት መስታወት ልክ እንደ ተጫረ አድርገን እናስበውና ህክምናው ይሄን ያህል አስቸጋሪ አይደለም። ግን ወዲያውኑ አፋጣኝ እርምጃዎችን ካልወሰድን ተከታትለው ሊመጡ የሚችሉ ጠንቆች አሉ። ልንፈራቸው የሚገባ ይኸው ምንድን ነው? ኮርኒያው ቅድም እንደተነጋገር ነው እንደ መስታወት ነው። ስራውም እንደ መስታወት ነው። ብርሃንን ካለምንም ችግር ማስተላለፍ አለበት ወደ አይናችን ክፍል ጥርት ያለ እይታ እንዲኖረን እና ይሄ መስታወት አንድ መስታወት ቢጫርና በዛ ውስጥ ብርሃን ቢያልፍ ብርሃኑ በትክክል አያልፍም። ልክ በዛው ልክ ደግሞ እይታም ላይ የመቀነስ ነገር ያመጣል ማለት ነው። አንድ ነገር ደግሞ እንደተናገር ነው ኮርኒያ መስታወትም ቢሆን የተፈጥሮ አካል ስለሆነ ጭረት ኖሮ በሚድንበት ጊዜ ትክክለኛውን ህክምና ካልሰጠን ጠባሳ ትቶ ይሄዳል። ማንኛውም አካላችን ቁስለት ካለው ጠባሳ ትቶ ይሄዳል። ኮርኒያ ላይ የሚመጣ ጠባሳ ልክ እንደ ቆዳ ጠባሳ አይነት እንደው ዝም ብሎ ለመልክ ለምናምን ብቻ የሚቀር አይደለም። ነጭ ሆነ ለምሳሌ አንዳንዴ ብዙ ጊዜ የሚባል ነገር ነው አይኑ ላይ ነጭ ጥሎበታል የምንለው ነገር አለ። እንዲህ ስናይ ልክ ጥቁሩ ላይ ነጭ ጥሎበት የምናየው ነገር ኮርኒያ ጠባሳ ሲያወጣ እንደዛ ነው የሚሆነው። ያ ማለት ደግሞ ያ ነገር ብርሃን በትክክል ወደ አይን እንዳይገባ ስለሚያደርግ እይታን በጣም ሊቀንስ ስለሚችል ኮርኒያል አልሰር ህክምናን ቀደም ብሎ በጥንቃቄ በጊዜው መደረጉ አስፈላጊ ነው። ስለዚህ ህክምናው ምንድነው? እነዚህ ነገሮች እንዳይከሰቱ የሚደረግ ነው። ይህንን ምን ይወስናል? የአልሰሩ መጠን፣ ህክምና የተጀመረበት ጊዜ፣ የአልሰሩ አይነት የህክምናውን አይነት ይወስናል። የህክምናውን ጤት ምንድነው እንደምችል ይችላል።
መልካም ዶክተር ወርቃየሁ፣ በርከት ያሉ ነጥቦችን እያዛመን ያለ ነው። አቶ ዳግማዊ ጥላሁንና ወይዘሪት አይናለም አብነት የችግሩን ጽናትም በተመለከተ አሁን የጉዳቱ መጠንና አይነት የቱን ያህል የህክምናው ውጤት ሊወስን እንደሚችል እያስረዱን ነው እና የአይን ብርሃንን ለማጣትም ሊያደርስ ይችላል የሚል ጥያቄ በተመሳሳይ ያነሳሉ ሁለቱ አድማጮቻችን።
ምንም ጥያቄ የለውም። አንደኛ ማወቅ ያለብን ነገር እንደው እንዲህ ብናወራው እንጂ በጣም ስስ የሆነ ነገር ነው። ለምሳሌ የማህሉ ይሄ ክብ ሆኖ የምናየው ጥቁሩ አካላችን ለአድማጭ ይረዳ ዘንድ 5 ሚሊሜትር ሲባል በጣም ትንሽ ነገር ነው። እዛች ቦታ ላይ ተመቶ ጠባሳ ትቶ ቢሄድ እይታን በጣም 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 ነው የሚቀንሰው።
ነጥብ በመታከል ትንሽ ነጥብ ቦታ ላይ የሚደርስ ጉዳት ቀላል አይደለም ነው የሚሉን።
አዎ ጠባሳ ትቶ ከሄደ ትክክለኛውን ህክምና ባለማግኘትም ይሁን ነገሩ ተወሳስቦ ወይም ደግሞ አልሰሩ ጠለቅ ያለ ሆኖ ጠባሳ ትቶ ከዳነ ራሱ እዛ አካባቢ በመሆኑ የተነሳ ማዕከሉ ላይ ዋናው ብርሃን አልፎ ወደ ውስጥ የሚገባበት ቦታ ላይ ካረሰ እይታችንን በጣም ይቀንሳል። በዚህም ከሆነ አሁን ለምሳሌ ትራኮማ በሀገራችን አይነ ስውረትን ከሚያስከትሉ አንዱ በሽታ ነው። ከፍተኛ የሆነ ቁጥር የሚይዝ ትራኮማ የሚያደርገው ምንድን ነው? ይህን ነው ኮርኒያችን ነው ጠባሳ እንዲያወጣ ነው የሚያደርገው። የአይናችን ጸጉሮች ወደ ውስጥ ተጣመው ይሄዱና ሲጭሩት ይከርማሉ። ኮርኒያው ጠባሳ ስለሚያወጣ ነው እይታ የሚቀንሰው እንጂ የአይኑ ውስጥ አካል ጉዳት ደርሶበት አይደለም። እና አይንም እይታን ለማጣት የሚያደርስ አቅም ያለው ነገር ነው። በትክክለኛ ሁኔታ ህክምና በህክምና ካልተያዘ በጣም ደግሞ ጠለቅ ብሎ አብዛኛውን የኮርኒያውን ግድግዳ የጎዳ አልሰር ከሆነ እይታን ሊያሳጣ ይችላል።
የአይን ነገር ምን ያህል የሚያሳሳ ምን ያህል ጥንቃቄ የሚጠይቅ መሆኑን ያንን ያህል ለህይወታችን ወሳኝ የሆነ ስራ ያለው የሰውነት አካል መሆኑ ግልጽ ነው። አድማጮች ሁኔታውን ማገናዘብ የሚችሉበትን መንገድ ነው እያመላከቱ ነው ያሉት። በጠቅላላ ሁኔታ ሊታይ የሚችል ለአይን በሚደረግ ጥንቃቄ ኮርኒያል አልሰር ወይንም የአይን መስታወት መላጥ ወይም መጫር ጨምሮ ሌሎች በቀላሉ አይን ላይ ጉዳት ሊያመጡ እይታን ለመቀነስ የአይን ብርሃንን ለማጣት ሊዳርጉ የሚችሉ ጉዳቶች ከተላላፊ በሽታዎች አንስቶ በቀላሉ ልንከላከላቸው የሚችሉ አድማጮች በዚህ ሰዓት ቢረዱ የሚሏቸውን ዋና ዋናውን ቢገልጹልን።
አዎ አይናችንን በጣም ተጠንቀን ጠብቀን መያዝ እንዳለብን የሚያስፈልግ ስስ የሆነ አካል በቀላሉ ሊጎዳ የሚችል አካላችን ነው። እንግዲህ እንደዚህ ከኮርኒያ አልሰር ጋር አያይዘን ከሆነ የምነጋገረው ጥሩነቱ ምንድነው? ኮርኒያል አልሰር በተለይ አካላችን ራሱ በጣም የሚከላከለው ስለሆነ ትንሽዬ ጉዳት ሲደርስበት ከፍተኛ ህመም ያመጣል። ይሄ የሰውነታችን የመከላከያ ዘዴው ነው። አንድ ነገር አይናችንን ነክቶን ከፍተኛ ስቃይ የሚያመጣ ነገር ከሆነ ብዙ ጊዜ ኮርኒያው መነካቱን ነው የሚነግረው እና ብዙም ጊዜ የኮርኒያ አልሰር ያለበት ሰው እንቅልፍም ሊተኛ አይችልም። የሐኪም እርዳታ ሳይፈልግ ሊቀመጥ የሚችልበት ሁኔታ የለም። ምክንያቱም ከፍተኛ የሆነ ስቃይ ያመጣል። እንደዚህ ግን ከሆነ ብዙ ጊዜ ኮርኒያ ከተጫረ አይን ምት ከደረሰበት ብዙ ሰው ማድረግ ያለበት ቀላል ነገር ምንድን ነው? አይንን ሸፍኖ አይኑ እንዳያንቀሳቀስ ማድረግ ነው። አንዳንዴ የምናያቸው ነገሮች ምንድን ናቸው? አይኑ ሲመታ የሆነ ቦታ ሲሄድ ጠብታ ማድረግ ምን ማድረግ የምንለው ነገር አለ። ባለሙያ እስካላየው ድረስ ምንም ነገር አይኑ ላይ ባይደረግ ይመረጥ። አይኑን ሸፍኖ ሐኪም ወዳለበት ቦታ እንዲሄድ ቢሆን ጥሩ ነው። ምክንያቱም አንዳንድ እንደዚህ አይነት ነገሮች ነገሩን ያወሳስቡታል። ከዚህ በተረፈ እንግዲህ እንዲህ አይነት ነገሮች ከኛ ቁጥጥር ውጭ በሆነ ሁኔታ የሚመጡ ናቸው እና በግለሰብ ደረጃ እንዲህ ቢደረግ ይሻላል፣ እንዲህ ቢደረግ ይሻላል የምንለው ነገር የለም። ግን ኮርኒያ አልሰር ያለበት ሰው ብዙ ጊዜ ከፍተኛ ስቃይ አይኑ ያመጣል። በድንገት አይናችን ላይ በጣም የሚጎረብጥ በጣም የሚያሰቃይ ህመም ሲመጣ አይናችን ላይ አደጋ እንደደረሰ የሚናገር ነገር ነው። ይህን አስበን ብዙም ጊዜ ገለጋ ሄደ እንዲህ መድኃኒት የአይን ቅባት አድርግበት እንደዚያ ነገሮች ከጥቅማቸው ጉዳታቸው መዛ እንደዚያ ነገሮችን ማይደረግ ይመረጣል። መቆጠብ ያስፈልጋል። አይኑን ግጥም አድርጎ ከድኖ ብዙ እንቅስቃሴ ሳያደርጉ ወደ ሐኪም መሄዱ ነው የሚመከረው።
ድንገተኛ አደጋም በተመለከተ ቶሎ ፈጥኖ የሚመጣ ጥያቄ እንዳነሳ አደረጉኝ አድማጮች። እዚህ ሰዓት እንደው በተጓዳኝ ቢነሳላቸው ይመርጣሉ ብዬ የማስበውን ነው። በሁሉም መንገድ ተገቢው ባለሙያ ጋር እስኪደርስ ድረስ ሸፍኖ ማቆየት፣ አይን ላይ የሚፈጠረውንም ውጥረት እንቅስቃሴውን በመገደብ መከላከል ወይም ማቆየት ይሻላል ብለዋል። አልፎ አልፎ የሚሰማ ሌላ አይን ውስጥ ተለይ ኬሚካል አይነት ነገር ሲገባ የሚታወቅ የሕክምና መድኃኒት ወይም ፈሳሽ በሌለበት ውሃ መጠቀም ጥሩ ነው የሚል ሀሳብ ይሰማል። እሱ በርግጥ ለሁሉም ይሰራል፣ ለሁሉም አይነት ችግሮች በጥሩ አማራጭነቱ በጊዜውና በቦታው ከሚደረጉ እርምጃዎች ውስጥ መወሰድ ይችላል።
አዎ፣ በተለይ አይናችን ላይ ኬሚካል ከተረጨ የመጀመሪያ እርምጃ አይንን በሚቻለው መጠን ጥንቃቄ በተሞላበት ሁኔታ በውሃ ብናጥበው፣ ሳንነካው አይንን ነክተን ልናጥበው አንችልም። ወይ የተከፈተ ቧንቧ ላይ ሄዶ አይንን ከፈት አድርጎ ውሃ እንዲፈስ ማድረግ፣ ይሄ ይመከራል። ኬሚካል የተረጨበት ከሆነ ነው አይኑ ይሄን የሚመከረው። ግን አንድ ነገር በሮ የመታን ከሆነ አይኑ በቀጥታ ይሁን በተዘዋዋሪ ተመቶ ከሆነ ግን መነካካቱ አይመረጥም። ምክንያቱም ለምሳሌ አንዳንዴ ባዕድ የሆነ ነገር በሮ አይናችን ላይ ቢሰካ አይኑ ኳስ ውስጥ ክፍተት ተፈጥሮ ሊሆን ይችላል። አይኑ ላይ የምናደርገው ነገር ወደ አይኑ ኳስ ውስጥ ሊገባ ይችላል። ያ ማለት ለሕክምናም አስቸጋሪ የሆነ ውስብስብ ይዞት የሚመጣው ነገር አለ። ምክንያቱም የአይን ውስጣችን አካል በተለይ በጣም ስስ የሆነ በጣም ደልኬት የሆነ ስትራክቸር ነው። በቀላሉ ለኢንፌክሽን የተጋለጠ ነው። በቀላሉ በትንሽ ኬሚካሎች እንኳን ሊጎዳም ይችላል እና ያ አይመከርም የተመታ ነገር ከሆነ። ኬሚካል ግን ከሆነ ይሄ ሁልጊዜ የሚባል ነገር ነው። አይንን ከፈታ አርጎ በሚፈስ ውሃ ላይ እንዲያጥበው ማድረግ ይመከራል።
እንግዳችንን ለሰጡን ለአድማጮቻችን ላበረከቱት ጠቃሚ ምክር በጣም አድርገን እናመሰግናለን። አሉላ ከበደንም እንዲሁ። ቀጣዩ ንግድና ምጣኔ ሀብት ነው። አብራችሁን ቆዩ።
በውጭ ሀገሮች የሚኖሩ ኢትዮጵያውያንና የሌሎችም የአፍሪካ ሀገሮች ዜጎችና ተወላጆች ሥራ ላይ ለማዋል ወይም ለግል ጉዳይ ወደ የሀገራቸው የሚልኩት ገንዘብ ብዙ ነው። አንዳንድ አሃዞች እንደሚያመለክቱት ወደ አፍሪካ ከውጭ እርዳታ ከሚገባው ገንዘብ ከሁለት እስከ ሦስት እጥፍ ይበልጣል። ባንኮችና የሐዋላ አገልግሎቶችን በመጠቀም ሆነ በኪስና በፖስታ ወይም ወደ ሀገር የሚገባው የውጭ ምንዛሪ እንደ ኢትዮጵያ ላሉ ሀገሮች ምጣኔ ሀብት የደም ዝውውርን ያህል አስፈላጊ ነው ይላሉ ባለሙያዎች። የምሽቱ የንግድና ምጣኔ ሀብት ዝግጅት እዚህ ላይ ያተኩራል። አዘጋጅና አቅራቢው ሄኖክ ስማግዜር ነው።
የዓለም ባንክ የፍልሰትና ወደ ሀገር ተመልሶ የሚላክ የውጭ ምንዛሬን አስመልክቶ በሚያደርገው ዓመታዊ ጥናት በኢትዮጵያና በኬንያ የገንዘብ ፍሰቱ እጅግ ጨምሯል ይላል። ባለፈው ዓመት ወደ ሀገር በባንኮችና በሐዋላ ከገባው ገንዘብ ጋር ሲሰላ 1.5 ቢሊዮን ዶላርስ ይደርሳል ይላል የኢትዮጵያ ብሔራዊ ባንክ ያወጣው መረጃ። የዓለም ባንኩም ጥናት ይህንኑ ይጠቅሳል። በሚቀጥለው ዓመትም የ50% ጭማሪ እንደሚያሳይ ነው የሚተነበየው። በኬንያም እንዲሁ ወደ 1.4 ቢሊዮን ዶላርስ የሚጠጋ ገንዘብ ነው ወደ ሀገር የገባው። ለመሆኑ በውጭ ሀገር ከሚኖሩ ዜጎች ዳያስፖራ ማለት ነው የሚገኘው የውጭ ምንዛሬ በልማት ኢንቨስትመንትም ሆነ በቤተሰብ ለቤተሰብ የሚላከው ገንዘብ ያለው የምጣኔ ሀብት ፋይዳና ጥቅም ምንድን ነው? እነዚህን ጥያቄዎች ይዘን ሽመልስ መኮንንን መስመር ላይ ይዘናል። በዘርፉ ጥናት ያካሄደ ባለሙያ ነው። እንደምናመሸ ሽመልስ።
እንደምናመሸ ሄኖክ፣ አመሰግናለሁ ስለጋበዝከኝ።
አመሰግናለሁ። እንግዲህ አስቀድሜ ያነሳሁትን ጥያቄ ላንሳና በውጭ ሀገር የሚኖሩ ሰዎች ወደ ሀገር የሚልኩት ገንዘብ ልማታዊ ወይም ሀገራዊ አጠቃላይ የሆነ አህጉራዊ ፋይዳው ምንድን ነው በምጣኔ ሲሰላ?
እንግዲህ በውጭ የሚገኙ ዜጎች ወደ ሀገራቸው የሚልኩት ገንዘብ ቀጥተኛ የሆነ የራሱ ጠቀሜታ አለው። ቀጥተኛም ያልሆነ ተጽዕኖ ይፈጥራል። እንግዲህ ቀጥተኛ ስንል አንተም ራስህ ለመጥቀስ እንደሞከርከው ከቤተሰብ ኑሮ መሻሻል ጋር የሚገናኝ ነገር አለ። ለምሳሌ እንግዲህ ለፍጆታ የሚውሉ ነገሮች ናቸው ቀጥተኛ። ለምግብ ሊሆን ይችላል፣ ለተለያዩ ቤት ውስጥ የምንጠቀምባቸውን ነገሮች ለማወጪ እሱን በመደጎም የሚወጣ ነገር አለ። ትምህርትም ላይ ሊሆን ይችላል። ቀጥተኛ ያልሆነም ነገር ራሱን የቻለ ስራ እድልን በመፍጠር ጋር የሚያበረክተው ተጽዕኖ እንዳለ እሱም እንዳለ ሆኖ በተለይ ከኢንቨስትመንት ከፍጆታ ውጭ ደግሞ ለኢንቨስትመንት አገርን በመደገፍ ደግሞ የራሱን ትልቅ አስተዋጽኦ አለው። ምክንያቱም ኢንቨስትመንት ስንል ከትንንሽ ከቤቶች ግንባታ ጀምሮ ኮንስትራክሽን ሴክተር ላይ አንዳንድ ሰዎች ሆቴሎችን ይከፍታሉ፣ አንዳንድ ሰዎች መኪናዎቹን ገዝተው ወደ ንግድ የመሰማራት ነገር አለ እና እነዚህ ራሱን የቻለ ኢኮኖሚ ላይ የሚያሳድረው ተጽዕኖ አለ። ምክንያቱም ቀጥተኛ ያልሆነው ነገር ስታነሳ አንድ ሰው ውጭ የሚላክለት ገንዘብ ለራሱ ከእለት ጉርሱ ከሚጠቀምበት አልፎ ሌሎች ኢንቨስትመንቶች ላይ፣ ቤት ግንባታዎች ላይ ምናምን ሲገባ የስራ እድሎችን ይፈጥራል እና ስራ እድሎች ሲፈጠሩ ኢኮኖሚ ላይ የሚያሳድረው ተጽዕኖ አለ። ከዛም ውጭ ደግሞ የሀገር ምርት እንዲጨምር በማድረግ ማለት ነው። እንግዲህ ምንድን ነው አሁን ጂዲፒ እንለዋለን በኢኮኖሚክሱ፣ አንድ ሀገር አመታዊ የምርት መጠኑን የገቢ መጠን ማለት ነው። እና እሱም ላይ እንቅስቃሴዎች በበዙ ቁጥር ራሱን የቻለ በጎ የሆነ ተጽዕኖ ይፈጥራል ማለት ነው። እንግዲህ በጎን ብቻ አይደለም፣ አንዳንድ ሰዎች ከውጭ የሚላከው ገንዘብ አብዛኛዎቹ የሚልኩ ሰዎች የተሻለ ኑሮ ደረጃ ላይ ያሉ ሰዎች ስለሆኑ እነሱ የተሻለ ገንዘብ ባገኙ ቁጥር ይሄ የኢንካም ጋፕ ወይም ኢንኳሊቲ የምትለውን የገቢ
አለመመጣጠንም
የማስፋት የራሱ ሚና አለው ይላሉ። ግን በርካታ ጥናቶች እንደሚያሳዩት እንደ አጠቃላይ የምትመለከተው ከሆነ በጣም በርካታ የሚባሉ በጎ የሆኑ ተጽዕኖዎች አሉት ኢኮኖሚ ላይ።
እንግዲህ በጉዳዩም ላይ ጥናት አከናውነሃል እና የውጭ ምንዛሬን እስኪ እንመልከት። የኢትዮጵያ መንግስት የውጭ ምንዛሬ ክምችቱ ከጊዜ ወደ ጊዜ አነሰ የሚባልበት፣ ነጋዴዎች፣ ሰራተኞች ደግሞ በኤልሲ በብድር የሚያገኙት የዶላር መጠን እየቀነሰ እንደሆነ በየጊዜው ሮሮ ሲያሰሙ እንሰማለን። እንግዲህ ከውጭ ሀገር የሚላከው ገንዘብ ይህንን በማቃለል ረገድ ምን ያህል ድርሻ አለው? ምን ያህል ሚና አለው?
ቅድም ያልናቸው ምናልባት በማይክሮ ሌቨል ወይም በታች በግለሰብ ደረጃ ያሉ ነገሮችን ፈጥሮ ተጽዕኖ እንዳለ ሆኖ በሀገር ደረጃ ደግሞ ለአንድ ሀገር የውጭ ምንዛሬ ጥረትን በመቀነስ ራሱን የቻለ ፎይታ ይሰጣል። ምክንያቱም ምንድን ነው አንድ ሀገር ውጭ ሀገር ምርቶችን ለመግዛት ለምሳሌ መድኃኒቶችን ሊሆን ይችላል፣ የኮንስትራክሽን እቃዎችን ሊሆን ይችላል፣ እነዛን ነገሮች ለመግዛት ዶላር ያስፈልጋል። ያ ዶላር ደግሞ የሚመጣው ያች ሀገር ወደ ውጭ ከምትልካቸው ምርቶች ናቸው። ቡና በመላክ ሊሆን ይችላል፣ ሻይ በመላክ ሊሆን ይችላል፣ ጫት በመላክ ሊሆን ይችላል። ያ በቂ ካልሆነ ከውጭ የሚመጣው የዶላር መጠን እሱን በመደጎም ራሱን የቻለ ተጽዕኖ አለው እና ኢትዮጵያን ስትመለከት በጣም ትልቅ ለውጥ ነው የመጣው ከባለፉት 10 ዓመታት። ምክንያቱም አንዳንድ ቁጥሮችን ስትመለከት በ2003 አሁን ለኢሮፒያን አቆጣጠር ወደ $46 ቢሊዮን የነበረው በ2014 እንደ ዓለም አቀፍ ድርጅቶች ዘገባ ከሆነ ከ600 ሚሊዮን በላይ ሆኗል። እና ያንን እጥረት በመቀነስ ራሱን የቻለ ሚና ይኖረዋል ማለት ነው። ያ እንዳለ ሆኖ ግን አሁን ኢትዮጵያ ውስጥ የምትመለከተው የኢኮኖሚክ እንቅስቃሴ ብዙ ነገሮችን ያስፈልጋል። ምክንያቱም ነው ኮንስትራክሽን ሴክተሩ በጣም እየተስፋፋ ነው። ዛት ሚንስ ብዙ የኮንስትራክሽን እቃዎች፣ ብረታ ብረቶች ያስፈልጋሉ፣ ነዳጆች ያስፈልጋሉ። ከውጭ ያለን ፍላጎት ስለጨመረ ይሄ ከውጭ የሚገባው ዶላር መጠንም ተጨምሮ ያንን ፎታ የመስጠት ነገር እንዳለ ሆኖ ጥረቱን ሙሉ በሙሉ ይቀርፈዋል ማለት በጣም ከባድ ነገር ይመስለኛል። እንግዲህ ኢትዮጵያ እዛ ደረጃ ላይ ለመድረስ እንደ ዘላቂ መፍትሄ የሚታየው ምንድን ነው? ይሄ ማኑፋክቸሪንግ ሴክተሩ እርሻ ላይ ከመሰረቱ ምርቶች አልፎ ሞር ገንዘብ ሊያመጡ የሚችሉ እንደ ልብሶች ላይ፣ ማሽነሪዎች ላይ ስቴብል እና ጥሩ ገንዘብ ሊያመጡ የሚችሉ ወደዛ በገባን ቁጥር ሞር ገንዘብ የማግኘት ነገራችን ይጨምራል ማለት ነው እና እንደ ሀገር ከውጭ በሚመጣው ገንዘብ ብቻ ጠብቆ የውጭ ምንዛሬ እጥረቱን እንቀርፋለን ማለት ከባድ ይመስለኛል እና የራሱን ሚና እንዳለ ሆኖ እሱ ከባድ ነው።
የሚናውን ነገር የምንመጣበት ይሆናል። ግን በሌሎች ሀገር ተሞክሮዎች በምንመለከት ጊዜ በውጭ ሀገር የሚኖሩ ዜጎች በሀገራቸው ምጣኔ የሚያደርጉት ተሳትፎ ገንዘብ ከመላክም አልፎ ወደ ሀገር ገብቶ የመስራትም ሁኔታ አለ። የተሻሉ ተሞክሮዎች የሚባሉትስ የየትኞቹ ሀገሮች ናቸው?
አዎ እንዳልከው ነው። አሁን ኢትዮጵያ ውስጥ ጥሩ እድገት እያሳየ ቢሆንም በአፍሪካ ደረጃ በዓለም አቀፍ ደረጃ ስትመለከተው ያለው መጠን አነስተኛ ነው የሚባለው። ምክንያቱም የኢትዮጵያ አሁን ዓመታዊ ከውጭ የመጣው ገንዘብ ከአጠቃላይ የኢኮኖሚ ሳይዝ ጋር ስትመለከተው ወደ 1.4-1.5% አይበልጥም።
እሱ ላይ ግን ከዚህ በፊት የተመለከትኳቸው ቁጥሮች ወደ $8 ቢሊዮን ያደርሱት ነበረ።
እንግዲህ የተለያዩ ዘገባዎች የተለያየ ነገር ያመለክታሉ። ያው ወርልድ ባንክ IMF የሚያወጡት አለ፣ የኢትዮጵያ መንግስት የሚያወጣው አለ። ሌሎች ደግሞ ጥናቶች ደግሞ ምክንያቱም ኢንፎርማል ወይም ደግሞ ቀጥተኛ ባልሆነ መልኩ የሚገባ ገንዘብ አለ። እንደውም አሁን ለምሳ አንድ ልጅ ምን ሲል ነበረ፣ ኢትዮጵያ አየር መንገድ ብር ጫኛ አውሮፕላን የሚባለው አለኝ እና ለምንድን ነው ስለው፣ ምክንያቱም ሰው ከማመላለስ ውጭ ሰው በኪሱ ብር ይዞ ስለሚሄድ ያ አይደመርም። እና እነዛ ነገሮች ሲደመሩ ቁጥሩ እንደዚህ ኦፊሻሊ ከምትመለከተው የበለጠ እንደሚሆን ተስፋ አለኝ። ግን እንደዛም ሆኖ ከነ ናይጄሪያ ጋር እነ ፊሊፒንስ ጋር በጣም ስኬታማ ይህንን ከውጭ መጣውን ገንዘብ ከመጠቀም አንጻር ጥሩ ውጤት ካስመዘገቡ ሀገር ጋር ስተናጽረው ትንሽ የሚባል ነው የኢትዮጵያውን።
በጣም ነው የማመሰግነው ሽመልስ መኮንን፣ የምጣኔ ሀብት ባለሙያ ለሰጠህን ማብራሪያ አመሰግናለሁ።
ሄኖክ፣ እኔም አመሰግናለሁኝ። ሰላም አምሽ።
ለአራት ሰዓት ጥቂት ደቂቃዎች ይቀራሉ። ክቡራትና ክቡራን አድማጮች ከመለያየታችን በፊት አጫጭር መረጃዎችን እናካፍላችሁ። አንድ የዩናይትድ ስቴትስ ዶላር 21 ብር ከ04 ሳንቲም ተመንዝሯል። ዛሬ የመግዣ ዋጋ 21 ብር ከ04፣ መሸጫው 21 ብር ከ14 ሳንቲም ነው። አንድ ዩሮ 22 ብር ከ48፣ አንድ የእንግሊዝ ፓውንድ 31 ብር ከ79 ሳንቲም ነው። ነገ አዲስ አበባ ከፊል ደመናማ ትሆናለች። ከፍተኛ ሙቀቱ 25፣ ዝቅተኛው 14 ዲግሪ ሴልሺየስ ይሆናል።
የተከበራችሁ አድማጮች ለዛሬ ምሽት ያሰናዳናቸው ዝግጅቶች በዚሁ ይጠናቀቃሉ። በስቱዲዮ ፕሮግራሙን የመራልን ንጉሡ ታምሬ ነው።
በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ሰሎሞን አባትና
ቆንጂት ታየነን አብራችሁን ስላመሻችሁ እጅጉን እናመሰግናለን።
ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል
ሰላም፣
ደህና
ደሩ።
The Voice of America.